the voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ሐምሌ 20 2009 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልን ክቡራትና ክቡራን፣ እንደምን አመሻችሁ። የምናስተናግዳችሁ ሰሎሞን አባተና
እኔም ማዳኒ ተሳየነን።
የኢትዮጵያ የሰብአዊ መብቶችን አያያዝ የሚመለከተው ህግ 128 በዩናይትድ ስቴትስ የተወካዮች ምክር ቤት የውጭ ጉዳዮች ኮሚቴ በሙሉ ድምጽ አለፈ።
On the items considered on block, all those in favor say aye.
ለውሳኔ በቀረቡት ጉዳዮች የምትስማሙ አይ በሉ።
All those opposed, no. In the opinion of the chair, the ayes have it.
የምትቃወሙ ነይ በሉ። በሊቀመንበሩ እይታ አይ ያሉት አሸንፈዋል። ለውሳኔ የቀረቡት ረቂቆች ስምምነት ተደርሶባቸዋል።
እንደራሴ ኤድሮስ የውጭ ጉዳይ ኮሚቴው ሊቀመንበር ናቸው። ዝርዝሩ በአብይ ርዕስ ይቀርባል። ሰማያዊ ፓርቲ አስቸኳይ ጊዜ አዋጁ ለሶስተኛ ጊዜ እንዳይራዘም ጠይቋል።
ይህ አዋጅ ላለፉት 10 ወራት የዜጎችን ሰብአዊና ዲሞክራሲያዊ መብቶች የጣሰ፣ የፖለቲካ ምህዳሩን ከመቼውም ጊዜ ይበልጥ ያጠበበ፣ የሀገሪቱን ኢኮኖሚን እንዲያሽቆለቁል ያደረገ፣ የህዝብን ማህበራዊ መስተጋብሮች የገታ አዋጅ በመሆኑ ከዚህ በኋላ ለሶስተኛ ጊዜ መራዘም እንደሌለበት የሰማያዊ ፓርቲ የጸና አቋም ነው።
አቶ አበበ አካሉ የፓርቲው የህዝብ ግንኙነት ኃላፊ ናቸው። በመጽሔት ዝርዝር ዘገባ አለን። የኢትዮጵያ መንግስት ለቤተ እስራኤላውያን እንዲሁም ለራስ ተፋሪያን የትውልደ ኢትዮጵያ መታወቂያ ይሰጥ ወሰነ።
የውጭ ጉዳይ ሚኒስቴር ከብሔራዊ መረጃና ደህንነት አገልግሎት ጋር በመሆን ትውልዳቸው ኢትዮጵያዊ የሆኑ የውጭ አገር ዜጎች የዚህ እድል ተጠቃሚ የሚሆኑበት መመሪያ ወጥቷል።
አቶ መለስ ዓለም የውጭ ጉዳይ ሚኒስቴር ቃል አቀባይ ናቸው። በመጽሔት ዘገባ ይዘናል። አሁን የሰዓቱን ዋና ዋና ዜናዎች እናሰማለን። የኢትዮጵያን የሰብአዊ መብቶች ይዞታና አጠቃላይ አስተዳደርን የሚወቅስ የህግ ረቂቅ ዛሬ በዩናይትድ ስቴትስ የህግ መምሪያ የውጭ ጉዳይ ኮሚቴ ቀርቦ በሙሉ ስምምነት አልፏል። ለሙሉ ኮሚቴው ከቀረቡት 9 የህግ ረቂቆች አንዱ የሆነው ውሳኔ 128 በኒው ጀርዚ የምክር ቤት አባል ክሪስ ስሚት እና ከ50 በላይ የተወካዮች ምክር ቤት አባላት የደገፉት ነው። የውጭ ጉዳዮች ኮሚቴው የአፍሪካ ጉዳዮች ንዑስ ኮሚቴ ሊቀመንበር የሆኑት ክሪስ ስሚዝ ባሰሙት ቃል ኢትዮጵያ ጠቃሚ ወዳጅና በዓለም አቀፍ ሰላም ጥበቃ ውስጥም አጋር ብትሆንም እየቀጠሉ ያሉት የሰብአዊ መብቶች ረገጣዎች ፈጽሞ ተቀባይነት የላቸውም ብለዋል። የጸጥታ ኃይሎች የሚፈጽሙት የዘፈቀደ እስራቶች፣ ግድያዎችና የማሰቃየት አድራጎቶች፣ በመናገርና በመደራጀት ነጻነቶች ላይ እየጣሉ ያሉት እገዳዎች፣ በተቃዋሚዎችና በጋዜጠኞች ላይ የሚካሄዱ በፖለቲካው የሚመሩ የፍርድ ሂደቶች፣ የማዋከብና የማሸማቀቅ ድርጊቶች፣ ሪፖርቱን ስታነቡ በኢትዮጵያ መንግስት ላይ የቀረበ ክስ አይነት ነው ብለዋል ሊቀመንበሩ አክለው። ሙሉ ዘገባ በአብይ ርዕስ ይቀርባል።
የዩናይትድ ስቴትስ የተወካዮች ምክር ቤት አባላት በሩሲያ በኢራንና በሰሜን ኮሪያ ላይ አዲስ ማዕቀብ ለመጣል በሚያስችል ፕሬዚደንት ትራምፕ እንዲያጸድቁት በሚላክ ሕግ ላይ ተስማምተዋል። ስለ ስምምነቱ ትናንት ምሽት ላይ ባወጡት መግለጫ ያስታወቁት ሴናተር ቦብ ኮርከር ናቸው። ሴናተር ኮርከር መጀመሪያ ላይ የሰሜን ኮሪያ ጉዳይ ራሱን ችሎ መታየት አለበት በሚል ሰሜን ኮሪያ በወቅቱ ማዕቀብ ውስጥ መካተቷን ተቃውሞ ነበር። ይሁንና ወደ ኋላ ተስማሙና የሕግ መምሪያ ምክር ቤቱ በሰሜን ኮሪያ ጉዳይ ላይ የሰፈረውን ጉዳይ ለማዳበር ይሰራል ብለዋል።
የዩናይትድ ስቴትስ ጠቅላይ አቃቢ ሕግ ጄፍ ሴሽንስ ፕሬዚደንት ዶናልድ ትራምፕ አዝኘባቸዋለሁ በማለት በተደጋጋሚ ቢወቅሷቸውም እሳቸው ግን ስልጣናቸውን ለመልቀቅ ሀሳብ ያላቸው አይመስሉም። የአሜሪካ ድምጽ ሬዲዮ ዘጋቢ ስቲቭ ሃርማን ያጠናቀረውን ዘገባ ቆንጅታዬ ታቀርበዋለች። ፕሬዚደንት ትራምፕ ጄፍ ሴሽንስን መጫናቸውን ቀጥለዋል። አሁን ደግሞ ምክትል ጠቅላይ አቃቤ ሕጉ ባለቤታቸው ከዲሞክራቶቹ የደለበ የምርጫ ዘመቻ ማካሄጃ ገንዘብ ተቀብለው ሳለ ጄፍ ሴሽንስ ስለምንድነው ያላባረሯቸው ሲሉ በትዊተር እየጠየቁ ነው። ፕሬዚደንቱ ከመጀመሪያው ጠቅላይ አቃቤ ሕጋቸውን የጠመዷቸው የፍትህ ሚኒስቴሩ ሩሲያን በተመለከተ ከሚያካሂደው ምርመራ በምን ጉዳይ ነው ራሳቸውን ያገለሉት ብለው ነው። በትናንቱ የዋይት ሃውስ ጋዜጣዊ መግለጫ ላይ ጋዜጠኞች ፕሬዚደንቱ ጄፍ ሴሽንስን ራሳቸው ስልጣን እንዲለቁ ለምን አይጠይቋቸውም ወይም ደግሞ ለምን አያባረሯቸውም ብለው ጠይቀው ነበር። የዋይት ሃውስ ቃል አቀባይ ሳራ ሃከቢ ሳንደርስ ይህንን መልስ ነበር የሰጡት።
Look, you can be disappointed in someone but still want them to continue.
ያ ሰው ያደረገው ነገር ሊያሳዝንህ ይችላል፣ ግን ደግሞ ስራውን መስራቱን እንዲቀጥል ልትፈልግ ትችላለህ።
ዲሞክራቱ ሴኔተር ዲክ ደርቢን ፕሬዝደንቱ የሀገሪቱ ከፍተኛው የሕግ አስከባሪ በሆኑት በጠቅላይ አቃቤ ሕጉ ላይ የሚፈጽሙት አድራጎት ጭካኔ የተመላበትና አላስፈላጊ ነው ብለዋል።
ጄፍ ሴሽንስ stuck his neck out for this president. Now the president wants to chop his head off.
ጄፍ ሴሽንስ ለፕሬዝዳንቱ አንገታቸውን የሰጡ ሰው ናቸው። አሁን ፕሬዝዳንቱ የኒህን ሰው አንገት ሊቆርጡ ነው የሚፈልጉት። ታዲያ እኔ የምለው እንዴት ነው ሰው ለኚህ ፕሬዝዳንት በማናቸውስ የሥራ ደረጃ ቢሆን በታማኝነት ሊያገለግል የሚችለው?
የሉዊዚያናው ሪፐብሊካን ሴኔተር ጃን ኬኔዲ በበኩላቸው የቀድሞውን ሴኔተር ፕሬዝደንቱ አስገድደው ስራቸውን እንዲለቁ ያድርጉና ሌላ ጣጣ ነው የሚከተለው ሲሉ አስጠንቅቀዋል።
በማንኛውም ምክንያት ይሁን ጠቅላይ አቃቤ ሕግ ሴሽንስ ከእንግዲህ በቃኝ ቢሉ መወሰኛው ምክር ቤቱ በአሁን ጊዜ የአዲስ ጠቅላይ አቃቤ ሕግ ሹመት ሊያጸድቅ መቻሉን እንጃ። ለምን? ሴኔቱን በጣም የሚከፋፍል ነገር ነው። ያ ደግሞ በአሁን ሰዓት አስፈልገንም።
ከዋይት ሃውስ እንደሚሰማው ከሆነ ፕሬዚደንቱን እያስቆጣቸውና ትኩረታቸውን እየተሻማ ያለውን የመንግስት ምስጢራዊ መረጃ እየሾለከ መውጣት ጉዳይ እንዲመረምር ጠቅላይ አቃቤ ሕግ ሴሽንስ የፍትህ ሚኒስቴራቸውን ቢያዙ ይቅርታቸውን ሊያገኙ ይችሉ ይሆናል።
ጾታቸውን ከተወለዱበት ጾታ የቀየሩ ወይም ትራንስጀንደር ሰዎች በሀገሪቱ የጦር ኃይሎች ውስጥ በማንኛውም ቦታ ማገልገል እንደማይችሉ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አስታውቀዋል። ይህ የትራምፕ ውሳኔ የቀድሞ ፕሬዚደንት ባራክ ኦባማ ከአንድ ዓመት በፊት በውትድርና እንዲያገለግሉ ያወጡትን ፖሊሲ የሚቀለብስ ነው። ፕሬዚደንት ትራምፕ በትዊተር አከታትለው ባስተላለፏቸው መልእክቶች ከጀነራሎችና ከወታደራዊ ጠበብት ጋር ከመከርኩ በኋላ ትራንስጀንደር ሰዎች በውትድርና ማገልገላቸው እንዲቆሙ ስኛለሁ ብለዋል። ትራምፕ ስለ ውሳኔያቸው ሲያስታውቁ በአሁኑ ወቅት በዩናይትድ ስቴትስ ወታደራዊ ኃይሎች በማገልገል ላይ ያሉት 4000 የሚሆኑ ትራንስጀንደር ሰዎች ምን እንደሚሆኑ የተናገሩት ነገር የለም። ከፍተኛው የዩናይትድ ስቴትስ ወታደራዊ አዛዥ ትራንስጀንደር ሰዎችን ወይም ጾታቸውን የለወጡ ሰዎችን በሚመለከት እስካሁን ባለው ሁኔታ በወታደራዊ ፖሊሲ ላይ የተደረገ ለውጥ የለም ብለዋል። የጦር ኃይሎቹ ጠቅላይ ኤታ ማጆር ሹሞች ሊቀመንበር ጀነራል ጆሴፍ ዳንፎርድ የመከላከያ ሚኒስትሩ ከፕሬዚደንቱ ትዕዛዝ ደርሷቸው መመሪያ እስከሚያወጡ ድረስ በወቅቱ ፖሊሲ ላይ ለውጥ አይኖርም ብለዋል። ሰራተኞቻችንን ሁሉ በክብር መያዝ እንቀጥላለን ሲሉም አስገንዝበዋል። የዋይት ሃውስ ቤተ መንግስት ቃል አቀባይ ሳራ ሃካቢ በአሁኑ ወቅት በስራ ላይ ስላሉት ጾታቸውን የለወጡ ሰዎች መጻኢ ዕድል ጉዳይ ህጋዊ በሆነ መንገድ ለመወሰን ትራምፕ ከመከላከያ ሚኒስቴር ጋር መስራት ይኖርባቸዋል ብለዋል።
የእስራኤል ፖሊሶችና ፍልስጤማውያን አማንያን በጥንታዊቷ ከተማ ኢየሩሳሌም በሚገኘው የተቀደሰ ቦታ አካባቢ ዛሬ ተጋጭተዋል። ፍልስጤማውያኑ በእስራኤል ፖሊሶች ላይ ድንጋይ እንደወረወሩና ፖሊሶች እምባስ መጭ ጋዝና የጎማ ጥይቶችን በመተኮስ ምላሽ እንደሰጡ የእስራኤል ፖሊሶች ተናግረዋል። ኢየሩሳሌም ያሉት ሙስሊም መሪዎች ምዕመናን በጥንታዊቷ ከተማ ባለው የተቀደሰ ቦታ እንዲገቡ ፈቅደውላቸዋል። እስራኤል በያዝነው ወር በተቀደሰው ቦታ ላይ የተከለቻቸውን የጸጥታ መሳሪያዎችን ካነሳች በኋላ ነው ምዕመናኑ እንዲገቡ የተፈቀደላቸው። የፍልስጤማውያን ፕሬዝዳንት መሐሙድ አባስ
ሙስሊም
ምዕመናን በጥንታዊቷ ከተማ በሚገኘው አልአክሳ መስጊድ ተመልሰው እንዲጸልዩ ነው አባስ የተናገሩት። የኢየሩሳሌም ሙስሊሞች መሪ መሐመድ ሁሴን በበኩላቸው
وارجو ان تكون صلاه الظهر ان شاء الله هذا اليوم هي الصلاه
اسرائيل تتطبق مساريوچون كمسجدو ماسوغدوا اطغابي نو بلوال اسلاماوي مريوچو يسرائيل وررا يفلسطين حزبن قسم اي صبرن بمالت دل ماغنيتاچون گلصوال سراتنيوچ بتقدسو بوتا لاي تسرتو ينبرون يشواطرنا يبرت بر انديهم በበር ላይ ተተክሎ የነበሩት የጸጥታ ጥበቃ ካሜራዎችን ዛሬ ካነሱ በኋላ ፍልስጤማውያን በመስጊድ አካባቢ በሚገኙት መንገዶች ወጥተው ደስታቸውን ገልጸዋል። ይሁንና የሙስሊም ባለስልጣኖች ኮሚቴ ቦታውን ከመፈተሹ በፊት ምእመናኑ መግባት አልቻሉም ነበር። ነገ አርብ በብዙ ሺህ የሚቆጠሩ ፍልስጤማውያን በአልአክሳ መስጊድ ተሰብስበው ይጸልያሉ ተብሎ ይጠበቃል። በብዙ ሺህ የሚቆጠሩ የእስራኤል ፖሊሶችና ወታደሮች ደግሞ ለጥበቃ ይሰማራሉ።
ክብራትና ክብራን ለዜና የታዘው ጊዜ አበቃ። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትስ በ25 ሜትር ባንድ በ12110 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ሐምሌ 20 2009 ዓመተ ምህረት ምሽት ፕሮግራም ነው።
ለመሆኑ የኢትዮጵያ ቡና ለምን አረቢካ ተባለ?
ካርሊነስ የሚባል መስዑድናይ ነው። የሱ ተማሪዎች ቡናን መጀመሪያ የተሰበሰቡት ከየመን ነው። ከየት እንደመጣ ታሪኩን አያውቁም። ከኢትዮጵያ ወደዛ መጥቶ እንደተከለል ያው ከአረብ አካባቢ ስለተገኘ ኮፊያ አረቢካ ብሎ በጊዜው ካርሊነስ ይህን ስያሜ ሰጠው። ከዛ በኋላም እንግዲህ አሁን በአጋጣሚ የአረቡ ስም ቅድሚያ ወስዶ ስለነበረ ወደ ኢትዮጵያዊ ስም ኦሪጂኑን የሚያመለክት ስያሜ ተቀይሮ ሊሰጠው አልቻለም።
ዛሬ ድፍን ዓለም የሚያመርተው የሚጠጣውና ባሻ ሁሉ የሚደባልቀው ድንቁ ፍሬ ቡና ሁሉ የቡና ሁሉ እናት የሆነው የኢትዮጵያው ኮፊያ አረቢካ የዛሬ 80 ዓመት ሊጠፋ ይችላል። በተፈጥሮ አካባቢ ክፍለ ጊዜ ተመራማሪውን ዶክተር ታደሰ ወልደማርያምን ይዘን እንመለሳለን።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔት ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
የኢትዮጵያን የሰብአዊ መብቶች አያያዝና አጠቃላይ አስተዳደር በብርቱ የሚወቅስ የሕግ ረቂቅ ዛሬ በዩናይትድ ስቴትስ የሕግ መምሪያ የውጭ ጉዳዮች ኮሚቴ ፊት ቀርቦ በሙሉ ስምምነት አልፏል። ለሙሉ ኮሚቴው ከቀረቡት 9 የሕግ ረቂቆች አንዱ የሆነው ውሳኔ 128 በኒው ጀርሲው እንደራሴ ክሪስ ስሚት እና ከ50 በላይ የተወካዮች ምክር ቤት አባላት የተደገፈ ነው። ሄኖክ ሰማግዘር ሂደቱን ተከታትሎ የሚከተለውን አጠናቅሯል።
On the items considered on block, all those in favor say aye.
ለውሳኔ በቀረቡት ጉዳዮች የምትስማሙ አይ በሉ።
All those opposed, no. In the opinion of the chair, the ayes have it.
የምትቃወሙ ነይ በሉ። በሊቀመንበሩ እይታ አይ ያሉት አሸንፈዋል። ለውሳኔ የቀረቡት ረቂቆች ስምምነት ተደርሶባቸዋል።
የዩናይትድ ስቴትስ ኮንግረስ የውጭ ጉዳዮች ኮሚቴ ሊቀመንበር ኤድ ሮይስ ናቸው በዛሬው ዕለት ለውሳኔ የቀረቡ 9 ረቂቆችን አባላቶች ድምጽ እንዲሰጥባቸውና ወደ ኮንግረሱ ለአጠቃላይ ውሳኔ እንዲያልፍ ድምጽ ወደ መስጠት የሚወስደውን ውሳኔ ወይም ማርካፕ ያስተዋወቁት። በመክፈቻ ንግግራቸው ሚስተር ሮይስ የኢትዮጵያ መንግስትና ሌሎችም ሰሜን ኮሪያን ጨምሮ በመካከለኛው ምስራቅ ሂዝቦላ እንደዚሁም ደግሞ የደቡባዊ አሜሪካ አገሮችና ሌሎች ዓለም አቀፍ ጉዳዮች ላይ ያተኮሩ የዩናይትድ ስቴትስ የውጭ ግንኙነት ፖሊሲዎችን ያብራሩት። ስለኢትዮጵያ
While we recognize our long-standing partnership with Ethiopia, we must also stress the importance of that government's respect for human rights and democratic principles.
ከኢትዮጵያ ጋር ለዘመናት የዘለቀ ግንኙነት እንዳለ ስንጠቅስ አገሪቱን የሚያስተዳድረው መንግስት የሰብአዊ መብት ጥበቃ ላይ ያለበትን ኃላፊነት በአጽንኦት አክለን ነው። የኢትዮጵያ መንግስት የተቃዋሚዎችን ድምጽ ማክበርና መከላከል አለበት።
በኢትዮጵያ ላይ የቀረበው ውሳኔ 128 በኢትዮጵያ ለሰብአዊ ክብር የቆመ ሁሉን አቀፍ አስተዳደር እንዲኖር ለመደገፍ ይላል በመቅደሙ። በዴሞክራቶችና ሪፐብሊካን አባላት ድጋፍ ያለው ረቂቅ እንዲያውም በቁጥር 56 ደግፈውታል። በኢትዮጵያ በአጠቃላይ ከሚታዩ የመብት ጥሰቶችና የዴሞክራሲ አስተዳደር በደሎች በተጨማሪ ይላሉ የረቂቅ ህጉ ጸሐፊ የኒው ጀርዚ ኮንግረስማን ክሪስ ስሚት በኦሮሚያና አማራ ክልሎች ሰላማዊ ሰልፈኞች ላይ ተፈጸሙ ያሏቸውን በደሎች በዝርዝር በማስረዳት
This resolution is like a mirror held up to the government of Ethiopia on how others see them.
ይህ ረቂቅ ውሳኔ ለኢትዮጵያ መንግስት ራሱን እንዲታዘብ ከፊቱ የተቀመጠ መስታወት ነው። ሌሎች እንደዚህ ነው የሚያዋጩ የሚል መልእክት ያስተላልፋል። አላማውም ራሳቸውን ፈትሸው ማሻሻያዎችን እንዲያደርጉ ነው።
Ethiopia is an important ally and partner in international peacekeeping. However, the continuing violations of human rights are absolutely unacceptable.
ኢትዮጵያ ተቃሚ ወዳጅና በአለም አቀፍ ሰላም ጥበቃ ውስጥም አጋር ነች። ይሁን እንጂ እየቀጠሉ ያሉት የሰብአዊ መብቶች ረገጣዎች ፈጽሞ ተቀባይነት የላቸውም።
የኢትዮጵያ መንግስት ይፈጽማቸዋል ያሏቸውን የሰብአዊ መብት ጥሰቶች በዝርዝር የተናገሩት ኮንግረስማን ስሚት ለውጥ ለማምጣት ቁርጠኝነት ካለ ዩናይትድ ስቴትስ እንዴት እንደምትታገዝ በህጉ የፖሊሲ አቅጣጫ መቀመጡን ያስረዳሉ። በቅርቡ በኦሮሚያና አማራ ክልሎች የጸጥታ ኃይሎች ፈጸሙት ስለተባለው በዝርዝር ሲያስረዱ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት አመታዊ የሰብአዊ መብት ዘገባን ዘርዝረዋል።
Arbitrary arrests, killings and torture committed by security forces, restrictions on freedom of expression and the freedom of association.
በጸጥታ ኃይሎች የሚፈጸሙ የዘፈቀደ ስርዓቶች፣ ግድያዎችና የማሰቃየት አድራጎቶች፣ በመናገርና በመደራጀት ነጻነቶች ላይ እየተጣሉ ያሉ እገዳዎች፣ በተቃዋሚዎችና በጋዜጠኞች ላይ የሚካሄዱ በፖለቲካው የሚመሩ የፍርድ ሂደቶች፣ የማዋከብና የማሸማቀቅ ድርጊቶች ሪፖርቱን ስታነቡት በኢትዮጵያ መንግስት ላይ የቀረበ ክስ አይነት ነው።
በዛሬው ዕለት ለኮሚቴው የውሳኔ ድምጽ ከመሰጠቱ በፊት ባለው ሂደት ወይም ማርካፕ የቀረቡት ህጎች 9 ናቸው። ከነዚህ መካከል የአውሮፓ ህብረት ሂዝቦላን አሸባሪ ብሎ እንዲሰይመው የሰሜን ኮሪያ የሰብአዊ መብት ይዞታን የሚቃኙ እንደዚሁም ደግሞ የኬንያ ምርጫን የተመለከቱ ናቸው። የኮሚቴው ከፍተኛ አባል ኤሊየት አንግል
In advance of the election scheduled for August 8th, this resolution calls upon Kenya to hold credible, peaceful, free and fair
የፊታችን ሐምሌ 26 ሊደረጉ የታቀዱትን ምርጫዎች አስመልክቶ ይህ ውሳኔ የኬንያ መንግስት ነጻ ፍትሃዊና ሰላማዊ ምርጫዎችን እንዲያካሂድ ጥሪ ያስተላልፋል። ማንኛውም የፖለቲካ እጩ መገናኛ ብዙሃኑና ማንኛውም የኬንያ ዜጋ የጥላቻ ንግግሮችን ከመድረግና ሁከትን ከመነሳሳት እንዲቆጠብ እጅግ ጥብቅ በሆኑ ቃላት ያሳስባል።
በዛሬው ዕለት የቅድመ ውሳኔ መሰናክሉን በሙሉ ድምጽ ያለፈው ረቂቅ ህግ በኮሚቴው ድምጽ ከተሰጠበት በኋላ ለኮንግረሱ አብይ መድረክ ለውሳኔ ይቀርባል። በዋሽንግተን ዲሲ የሚገኘው የኢትዮጵያ ኤምባሲ ባለስልጣናት በጉዳዩ ላይ አስተያየቶቻቸውን እንዲሰጡ ጋብዘን ዝግጅታችንን እስክናቀርብ ድረስ አልተገኙም። በዋሽንግተን ዲሲ አካባቢ ለሰብአዊ መብት መከበር በግልም ተደራጅተው እንደሚንቀሳቀሱ የገለጹትና በማርካፖ የተገኙት አቶ ጋሻው ገብሬ የሚከተለውን አስተያየት ሰጥተዋል።
ይሄ የህግ ረቂቅ ሲቀርብ የቀረበበት ሁኔታ በጣም አርጎ አስገራሚ ነው። ሌሎቹ የሂዩማን ራይትስ ጥሰትን ያደርጋሉ ከሚባሉ ከነ ሄዝቦላ፣ ቬኔዙዌላ፣ ሰሜን ኮሪያ፣ ላቲን አሜሪካም ካሉ ጋራ ተደርቦ የኢትዮጵያ መንግስት ስሙ ሲጠራ መስማቴ ለንደኔ ያለ ለሰብአዊ መብት ታጋይ በጣም ትልቅ ነገር ነው። እንደተነገረው ባይፓርቲዝን ማለት በዲሞክራቶችም በሪፐብሊካኖችም በሁለቱም ወገን የተደገፈ መሆኑና ከመጀመሪያውም ሲነሳ 51 በላይ ሰዎች ማለትም የህግ ተወካዮች የህዝብ ተወካዮች የደገፉት መሆኑ ራሱ በጣም ትልቅ ነገር ነው።
ለአሜሪካ ድምጽ ሬዲዮ ሄኖክ ሰማግዘር ነኝ ከካፒታል ሂል።
ከአሜሪካ ድምጽ መጽሔት ነው ያደመጣችሁ ያላችሁት። ክብራትና ክብራን የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
ሰማያዊ ፓርቲ አስቸኳይ ጊዜ አዋጁ ለሶስተኛ ጊዜ እንዳይራዘም ጠይቋል። ፓርቲው ዛሬ በሰጠው ጋዜጣዊ መግለጫ ላይ አዋጁ ፖለቲካዊ፣ ምጣኔ ሀብታዊና ማህበራዊ ጉዳቶችን አስከትሏል ብሏል። በአዲስ አበባ የኦሮሚያን ልዩ ጥቅም በሚያስጠብቀው ረቂቅ ህግ ላይ ህዝብ እንዲመክርበትም አሳስቧል። በባጀት ዓመቱ መግቢያ በነጋዴ ላይ የተጣለውን የገቢ ግምትም አቅምን ያገን አላገናዘበን ብሎታል። መልስካቸውማ ዝርዝር ይዟል።
ሰማያዊ ፓርቲ ዛሬ ረፈሩ ላይ በተደረገው ጋዜጣዊ መግለጫ ላይ ዋና ዋና ወቅታዊ የሀገሪቱ ጉዳዮች ናቸው ባላቸው ሶስት ነጥቦች ላይ ማብራሪያ ሰጥቷል። በሁለት አመራር አባላት በተመረው ጋዜጣዊ መግለጫ ላይ እንደተመለከተው በይፋ ታውጆ የቆየው የአስቸኳይ ጊዜ አዋጅ ለሁለተኛ ጊዜ ተራዝሞ ይህም ሊያበቃ አንድ ሳምንት ብቻ ቀርቶታል። ይሁንና ይላሉ የሰማያዊ አመራር አባላት እንደተለመደው በማዘናጋት አስቸኳይ ጊዜ አዋጁን ተግባራዊ ሆኖ እንዲቀጥል ለማድረግ አዝማሚያ ይታያል ብለዋል። በጽሑፍ የተሰራጨው መግለጫም ህዝቡ ባለፉት አመታት ያሳያቸው መነቃቃቶችና የታዩት ጭላንጭሮች ፍላጎቱን ለማሟላት ባለመቻላቸው ህዝቡ ወደ አደባባይ በመውጣት ብሶቱን እንዲገልጽ አድርጎታል። ይህንንም ተከትሎ አገዛዙ በአስቸኳይ ጊዜ አዋጅ ስም ወደ ለየለት ወታደራዊ አገዛዝ ከገባ 10 ወራት አስቆጥሯል ይላል። ስለሆነም ይህ ሁኔታ መቀየር አለበት ሲል ምክንያቱን ዘርዝሯል። የፓርቲው የህዝብ ግንኙነት ኃላፊ አቶ አበባ ካሉ መግለጫውን በንባብ አሰምተዋል።
ገዢው ፓርቲ ሀገሪቱን በየዕለቱ ወደ መቀመቅ እያወረደ ያለውን የአስቸኳይ ጊዜ አዋጅ ከሐምሌ 27 ቀን 2009 ዓ.ም ጀምሮ ያነሳል የሚል የጸና እምነት አለን። ይህ አዋጅ ላለፉት 10 ወራት የዜጎችን ሰብአዊና ዲሞክራሲያዊ መብቶች የጣሰ፣ የፖለቲካ ምህዳሩን ከመቼውም ጊዜ ይበልጥ ያጠበበ፣ የሀገሪቱን ኢኮኖሚን እንዲያሽቆለቁል ያደረገ፣ የህዝብን ማህበራዊ መስተጋብሮች የገታ አዋጅ በመሆኑ ከዚህ በኋላ ለሶስተኛ ጊዜ መራዘም እንደሌለበት የሰማያዊ ፓርቲ የጸና አቋም ነው።
ፓርቲው በአዲስ አበባ የኦሮሚያን ልዩ ጥቅም ለማስጠበቅ በሚል በቅርቡ በሚኒስትሮች ምክር ቤት የጸደቀውን ረቂቅ ህግም ይጠይቃል። እንደ መግለጫው አባባል የኢህአዴግ አገዛዝ ህገ መንግስታዊ ድንጋጌዎችን በጊዜውና በአግባቡ አይተገብርም። ህገ መንግስቱን የሚጥሱ አዋጆችን በየጊዜው በማውጣትም ህዝብን ከህዝብ ለማናከስ የማይፈነቅለው ድንጋይ የለም ይላል በጽሁፍ መግለጫው። አሁን የወጣውን ረቂቅም በዚሁ አግባብ መግለጫው ይኮንንና መሆን አለበት የሚለውንም የፓርቲውን አቋም ይገልጻል። አቶ አበበ አካሉ
የኦሮሞ ህዝብ ከአዲስ አበባ ማግኘት የሚገባው ልዩ ጥቅም ህገ መንግስታዊ መሰረቱ ሳይሸራረፍና የህዝብን ተፈቃቅሮና ተከባብሮ የመኖር የብዙ ሺህ ዘመናት አኩሪ እሴቶችን በማይሸራረፍ መንገድ መተግበር ይገባዋል የሚል አቋም አለን። ይህ አዋጅ የአዲስ አበባ ከተማና የኦሮሚያ ክልል ነዋሪዎች በረቂቁ ላይ ሳይመክሩና ሳይተማመኑ በሚኒስትሮች ምክር ቤት ተወስኖ መውጣቱ የገዢውን ፓርቲ እድሜ ለማራዘም ሲባል ህዝብን ከህዝብ ለማናቆር ሆን ተብሎ የተወጠነ እኩይ ሴራ ነው።
የሰማያዊ ፓርቲ መግለጫ በአሁኑ ጊዜ ብዙ ቅሬታ የቀረበበትንና የነጋዴው ማህበረሰብ ምሬቱን እንደገለጸበት የሚነገረውን የገቢ ግምት አንስቷል። ግምቱ የነጋዴውን አቅም ያላገናዘበና በመላ ሀገሪቱ ትርምስ የፈጠረ ነው ብሎታል። ዜጎች ግብር መክፈል እንዳለባቸው ጠቁሞም ይህ የገቢ ግምት ግን በጭፍን የተደረገ የዜጎችን በሀገራቸው በነጻነት ሰርቶ የመኖር ፍላጎት የሚገድብና የህዝብን ኑሮ በብርቱ የሚፈታተን ነው ሲል ገልጾታል። በዚህ አኳያ ሰማያዊ ፓርቲ በቅርቡ በእነዚህና በመሳሰሉ ጉዳዮች ላይ የራሱን አማራጭ የሚያቀርብባቸው መድረኮች እንደሚያዘጋጅም አስታውቋል። እንደዚህ ያሉ እርምጃዎችን ለመውሰድ በአሁኑ ጊዜ በሀገሪቱ ያለው የሰላምና የመረጋጋት ሁኔታ ይፈቅዳል ብላችሁ ታምናላችሁ ለሚለው የጋዜጠኛ ጥያቄ የፓርቲው ሊቀመንበር አቶ የሸዋስ አሰፋ ምላሽ ሰጥተዋል።
እኛ ሰላም ከውይይት ይመነጫል ብለን ነው የምናምነው። እንደ ኢህአዴግ ሰላም ከጠመንጃ ፈሙዝ ይወጣል ብለን አናምነው። በተገደደ ቁጥር በታመቀ ቁጥር እየባሰ ነው የሚሄደው። ጥያቄዎች መመለስ አለባቸው። የህዝብ ፍላጎት መታወቅ አለበት። ኢህአዴግ እንደ ሰነፍ ተማሪ የራሱን ጥያቄ እያወጣ ነው የሚመለሰው። ለምሳሌ ህዝብ በመረጥኩት አልተዳደርኩም፣ የመሬቴ የአገሬ ባለቤት አልሆንኩም ብሎ ጠየቀ። የወጣቶች ፈንድ፣ ልዩ ጥቅም የምናምን የሚሉ የራሱን ጥያቄዎች አንስቶ መለስኳል። ይሄ ሰላም አያመጣም። በራሱ ሰላም የሚያመጣ መወያየት፣ በትክክል መቅረብ፣ ምናልባት ጥያቄ ውረድ ከሆነ መቀበል፣ እዛም ድረስ ይሄድ። ስለዚህ እኛ በውይይት ነው፣ በማመቅ በማፈን ሰላም አይመጣም በፍጹም።
የአስቸኳይ ጊዜ አዋጁ ለሌላ ጊዜ መቀጠል ወይም አለመቀጠል እስከ ዛሬ በመንግስት የተሰጠ ይፋ መግለጫ የለም። ይሁንና ከጥቂት ወራት በፊት የአስቸኳይ ጊዜ አዋጁ ሴክረታሪያት ይፋ እንዳደረገው በአዋጁ አፈጻጸም መመሪያ አንድ ላይ ከተዘረዘሩ ክልከላዎች አንዳንዶቹ የተሻሩ ቢሆንም ሰላማዊ ሰልፍም ሆነ ህዝባዊ ስብሰባ ማካሄድ ከተሻሩት ክልከላዎች አልተካተቱም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በሌላ በኩል ደግሞ በሰማያዊ ፓርቲ የምዕራብ ጎጃም ዞን አመራር አባላት ላይ አቃቢ ህግ የመሰረተውን ክስ አሻሽሎ እንዲያቀርብ የክልሉ ጠቅላይ ፍርድ ቤት ትዕዛዝ ሰጥቷል። የፓርቲው ሊቀመንበር አቶ የሸዋስ አሰፋ ትላንት በባህር ዳር ከተማ የጸጥታ ኃይል አባላት ነን ባሉ ሰዎች ለሰዓታት ተይዘው ከቆዩ በኋላ ተለቀዋል። አስፈሪ ማስጠንቀቂያ ተሰጥቷቸው እንደተለቀቁ ተናግረዋል። መለስካቸው አማሃ ዝርዝር አለው።
የአማራ ክልል አቃቢ ህግ 9 በሚሆኑ የምዕራብ ጎጃም ዞን የሰማያዊ ፓርቲ አመራር አባላትና ሌሎች አባላት ላይ ተመሰረተውን ክስ አሻሽሮ እንዲያቀርብ ዛሬ የክልሉ ጠቅላይ ፍርድ ቤት ትዕዛዝ እንደሰጠ የፓርቲው ሊቀመንበር አቶ የሸዋስ አሰፋ ለቪኦኤ ገለጹ። ህገ መንግስቱን በኃይል ለመናድ ተንቀሳቅሳቸዋል በሚል ክስ ተመስርቶባቸው ከቆዩት ከነዚህ ሰዎች መካከል አራቱ ፍርድ ቤት የቀረቡ ሲሆኑ ሌሎቹ በተለያየ ምክንያት እስከ ዛሬም እንዳልቀረቡና ጉዳያቸው በሌሉበት መታየት እንደተጀመረም ታውቋል። እነዚህ ተጠርጣሪ የሰማያዊ ፓርቲ አባላት ትናንት ፍርድ ቤት ቀርበው የነበረ ሲሆን ለዛሬ ጠበቃ ይዘው ፍርድ ቤት እንዲገኙ አቃቤ ህግም አቀርበዋለሁ ያለውን ተጨማሪ ሰነድ ይዞ እንዲቀርብ የክልሉ ጠቅላይ ፍርድ ቤት ትዕዛዝ ሰጥቶ ነበረ። በዚሁ መሰረት ከሳሽና ተከሳሽ ዛሬ በችሎት ተገኝተው የአቃቤ ህግ ክስ ተሰምቷል። የተከሳሽ ጠበቃም የክስ መቃወሚያቸውን አቅርበዋል። ፍርድ ቤቱ የተሻሻለውን የአቃቤ ህግ ክስ ለመስማት ለነሐሴ 26 ቀን 2009 ዓ.ም ተለዋጭ ቀጠሮ ይዟል። ከዚሁ ዜና ጋር በተያያዘ በትናንትናው ዕለት ለሰማያዊ ፓርቲ ተከሳሾች የህግ ጠበቃ አገልግሎት እንዲያገኙ ለማድረግ ባህር ዳር ከተማ ተገኝተው የነበሩት የፓርቲው ሊቀመንበር አቶ የሸዋስ አሰፋ የጸጥታ ኃይል አባላት ነን ባሉ ሰዎች ለሰዓታት በቁጥጥር ስር ውለው ነበረ። በቁጥጥር ስር ያዋሏቸውን ሰዎች ማንነት ለማጣራት ያቀረቡት ህጋዊ ጥያቄ ህጋዊ ምላሽ እንዳላገኘም አቶ የሸዋስ አሰፋ ለቪኦኤ ገልጸዋል። በመጨረሻም ማስጠንቀቂያ ሰጥተዋቸው እንደለቀቋቸው ይናገራሉ።
አንደኛው ያለኝ ፍርድ ቤት ላይ ስታደርገው የነበረውን አይቻለሁ። ከዛ በኋላ የምታደርጋቸውን እንቅስቃሴዎች አይቻለሁ። ስርዓት ብታደርግ ይሻልሃል፣ እናስርሃለን፣ አስፈላጊ ከሆነ እንገልሃለን፣ እዚህ አካባቢ ሁለተኛ መምጣት የለብህም ምናምን የሚል ነው። እኔ በጣም የገረመኝ እዛ እንወስደሃለን ያሉኝ ቦታ ይጠይቃሉ የተባሉት ኖርማል የፖሊስ እንትን ለብሰው ይመጣሉ ብዬ ጠበቅኳቸው። ሰው አልመጡም፣ ማንም መጣ የለም። ይህን ሁሉ ያደረጉት በራሳቸው ነው፣ ይለቀቁኝም በራሳቸው።
የኢትዮጵያ ህገ መንግስት ማንኛውም ሰው በህግ ከተደነገገው ስርዓት ውጭ ሊያዝ፣ ክስ ሳይቀርብበት ወይም ሳይፈረድበት ሊታሰር አይችልም ሲል ይደነግጋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው ለዘገባዎቹ። ቤተ እስራኤላውያን ራስ ተፈሪያንና ከፍተኛ አስተዋጽኦ ያደረጉ ሌሎች የውጭ ሀገሮች ዜጎች የትውልደ ኢትዮጵያ መታወቂያ እንዲሰጣቸው መወሰኑን የውጭ ጉዳይ ሚኒስቴር አስታውቋል። የዚህ መብት ተጠቃሚ የሆኑ ሰዎች ወደ ኢትዮጵያ ለመግባት ቪዛ አይጠየቁም፣ ለመቆየትም ሆነ የመኖሪያ ፈቃድ አያስፈልጋቸውም። ሌሎች መብቶችም እንደሚኖሯቸው ተደንግጓል። እስክንድር ፍሬው ተጨማሪ አለው።
አዲሱ መመሪያ የተዘጋጀው የኢትዮጵያ ተወላጅ የሆኑ የውጭ ሀገር ዜጎችን በትውልድ ሀገራቸው የተለያዩ መብቶች ተጠቃሚ ለማድረግ የወጣውን አዋጅ ቁጥር 270/1994 መነሻ በማድረግ መሆኑ ተገልጿል። ኢትዮጵያ ተወልደው ኢትዮጵያ ያደጉና ዛሬ በአይሁዳዊቷ አገር የሚኖሩ 150,000 ቤተ እስራኤላውያን ከበርካታ አስርት ዓመታት በፊት ጀምሮ በኢትዮጵያ የኖሩ ለጸረ ፋሽስት ትግሉም አስተዋጽኦ ያደረጉ የራስ ተፈሪያን እምነት ተከታዮች መመሪያው ከሚመለከታቸው መካከል ናቸው። ለኢትዮጵያ ከፍተኛ አስተዋጽኦ ያደረጉ የውጭ ሀገር ዜጎችም እንደዚሁ መመሪያው ይመለከታቸዋል። ይህንን አዲስ መመሪያ ይፋ ያደረጉት የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም በተጠቀሱት ሶስት ስብስቦች የተካተቱና መመሪያውን የሚያሟሉ ሁሉ ተጠቃሚ እንደሚሆኑ ተናግረዋል።
በመመሪያው መሰረት የተቀመጡ መስፈርቶችን የሚያሟሉ አመልካቾች የትውልደ ኢትዮጵያውያን መታወቂያ ማግኘት እንዲችሉ ወስኗል። ይሄ ውሳኔ ከረጅም ጊዜ በፊት በእነዚህ ሶስት አካሎች ሲቀርብ የነበረ ጥያቄን የሚመልስ ነው። የውጭ ጉዳይ ሚኒስቴር ከብሔራዊ መረጃና ደህንነት አገልግሎት ጋር በመሆን ደግመዋለሁ። የውጭ ጉዳይ ሚኒስቴር ከብሔራዊ መረጃና ደህንነት አገልግሎት ጋር በመሆን ትውልዳቸው ኢትዮጵያዊ የሆኑ የውጭ ሀገር ዜጎች የዚህ እድል ተጠቃሚ የሚሆንበት መመሪያ ወጥቷል።
መመሪያው ከኢትዮጵያ ጋር የተለየ ቁርኝት ያላቸውን የውጭ ዜጎች ከማስተናገድ አንጻር የነበረውን የአሰራር ክፍተት እንደሚደፍንም ቃል አቀባዩ አብራርተዋል።
በሀገራችን መደበኛ ነዋሪ የሆኑና በልዩ ሁኔታ ለሀገራችን አስተዋጽኦ ያደረጉ የተለያዩ ሀገር ዜጎች አሉ። አንዳንዶቹ ኢትዮጵያ ውስጥ እስከ ሶስት ትውልድ ድረስ ቆይተዋል። እነሱን በምን አይነት መልኩ እንደምናስተናግድ ግልጽ መመሪያ አልነበረንም። ይሄ መመሪያ ያንን የሚፈታ ነው። በጣም የተለመዱ ምሳሌዎች አሉ። የሪቻርድ ፓንክረስት ቤተሰቦች አሁን ሶስተኛው ትውልድ ለምሳሌ የነ ፕሮፌሰር አቢ ፎርድ እና ሌሎችም ሰዎች ከመካከለኛው ምስራቅ መጥተው ኢትዮጵያ ውስጥ ብዙ ጊዜ የቆዩ የየመን ተወላጆች አሉ። ሶስት ትውልድ ነው። አንዳንዶቹ ተጋብተዋል፣ ተዋልደዋል ከሀገሬው ጋር። ስለዚህ ያንን እልባት የሚያበጅ ውሳኔ ነው። ሁለተኛው ቤተ እስራኤላውያን ከኢትዮጵያ ነቅለው ሊሄዱ ሲሄዱ በመደበኛ መንገድ አይደለም የሄዱት። ኦፕሬሽን ሙሴ ኦፕሬሽን ምን እየተባለ ነው ያለው? ስለዚህ በዚህ ምክንያት መደበኛ የሆነ የጉዞ ሰነድ የላቸው። የትውልደ ኢትዮጵያውያን ሰነድ ጥያቄ ሲቀርብ አንደኛው ችግር የነበረው የመረጃ ችግር ነው። ስለዚህ ይሄኛውን ፈር ለማስያዝ የሚረዳ ውሳኔ ተደርጎ ሊወሰድ ይችላል። ሌላኛው ለረጅም ዓመታት በአገራችን የቆዩ የራስታፋሪያን ማህበረሰብ አባላት አሉ እና ቤተሰቦቻቸው አሉ። እነሱም ቢሆን በተመሳሳይ መንገድ ከኢትዮጵያ ጋር ያላቸውን ትስስር በተመለከተ በህግ ስርዓት ዕውቅና መስጠት ያስፈልጋል። በቆይታ አንዳንዶቹ ከኢትዮጵያውያን ጋር ተጋብተው ተዋልደዋል፣ ልጆቻቸውም አሉ። ስለዚህ እነዚህን መሰረታዊ ጥያቄዎች የሚመልስ መመሪያ ነው እየወጣ ያለው።
ለሀገራችን ከፍተኛ አስተዋጽኦ ያደረጉ ዜጎች ምን መብት እንዳላቸው መቀመጥ ነበረበት ብለዋል አቶ መለስ። በሶስት ዘርፍ የተዘረዘሩት የውጭ ዜጎች የመብቱ ተጠቃሚ ሲሆኑ ከሚያገኙቸው ጥቅሞች መካከል ወደ ኢትዮጵያ ሲገቡ ቪዛ ለመጠየቃቸውና የመኖሪያ ፈቃድ የማያስፈልጋቸው መሆኑ ይጠቀሳል። ኢኮኖሚያዊ፣ ማህበራዊና አስተዳደራዊ አገልግሎቶችን በመጠቀም ረገድ በውጭ ዜጎች ላይ በህግና መመሪያ ወይም በልምድ የተጣሉ ገደቦችና ልዩነቶችም አይመለከቷቸውም። ይሁን እንጂ የመምረጥና የመመረጥ መብት እንደማይኖራቸው ቃል አቀባዩ ጠቅሰዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር ለዘገባው። ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን።
ዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክና ትዊተር ቪኦኤ amharic ብላችሁ ተከተሉን፣ ተነጋገሩ። ስርጭታችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ ቪኦኤ ሆን ሞቢ MOBI ላይ ታገኙናላችሁ።
ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ መከታተል ትችላላችሁ። voa.horn.mobi ላይም አለን። አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ከ32 ደቂቃ ሆኗል። የምናስተናግዳችሁ ሰሎሞን አባተና
አረኝ ተሳየነን። አሁን ከስልክ አስተያየቶቻችሁ ጥቂቶቹን እናስደምጣለን።
ቪዎች ስለ አንዲት ኢትዮጵያዊት ሪያና ምትባል ጃካርታ ኢንዶኔዥያ ስላላት በልጅነቷ ጀምሮ ስደት በጣም የሚያስገርም ነው። በቀደም ሶማሌዎች ከ3 ዓመት ከ4 ዓመት ጦርነት በኋላ ወደ ሀገራቸው ሲመለሱ የሚቆረቆር መንግስታቸው ሲመልሳቸው ህዋት እስር ቤት ነጥቆ መሬቱን ሳሙ። ኢትዮጵያውያን ግን ታስረው ተገደው የሚመለሱበት ሀገር ነው የሆነችው። ቪዎች ማረም የሚገባችሁ ያለ ይመስለኛል። ይሄም አንደኛ ሰሞኑን በአማራ ክልል ተቅማጥ ተነስቶ ሰዎቹ በጠበል ምክንያት ተማምን ሲሉ በጣም ሰምቼ እናንተም ሳትጠይቁ አርሳችኋል። ውሸት ነው። ለምን ቢባል እንዴ ይሄ እኮ ነገር እኮ አሁን እኮ አማራ ክልል ከመሆኑ በፊት እኮ ሌላም ቦታ ሆኗል። በሙስሊማ ዶሚኔት በሚደረገው አካባቢ በሶማሌ በተለያየ ከብ ሆኗል። እነዛ ሁሉ አሁን ጠበል ነበር ማለት ነው። እውነቱ ግን የጸበል ጉዳይ ሳይሆን የስርዓቱ ለህብረተሰቡ ንጹህ ያለ ማቅረብ ጉዳይና የተመጣጠነ ምግብ ያለ መብላት ጉዳይ ነው።
ለማ አባላለሁ ወይስ በአሜሪካዎች እንዴት ናችሁ? ትናንትና ሳደምጥ ሬዲዮ ጣቢያችሁን ሰማሁ። ለምን እያዛሉ ማለት ሳይሆን ይሄ ራሱ አንዲት ቀበሌ የሚገኙ ሙሰኞች ቁጥር ይሆናል እንጂ በመላ ሀገሪቱ ያለ የፓርቲ አባል ማለት ፈቃድ ላይሰንስ ማግኘት ነው። ሙስና ወይም ይሄን ጉቦ እንዲበላ እንደፈለገ እንዲንደላቀቅ የሚያስችለው የፈቃድ አሰጣጥ እንደሆነ ነው የማየው። የፓርቲ አባል መሆን በየቢሮው የተቀመጡትን የተመለከትን እንደሆነ ልምዱ የለም፣ እውቀቱ የለም፣ ችሎታው የለም፣ ሰብአዊነቱ የለም። ህዝብን እንዲሁ በሙስና ሲያንገላቱትና ሲግጡት የሚውሉ መሆናቸው ይታወቃል። ይሄ ህዝብ የሚያውቀው ነገር ነው። ከዚህ የተደበቀ ነገር የለም። 34 ናቸው ብሎ እንደው እነዚህን ብቻ ማቅረቡ በጣም የሚያሳዝንና ጨዋታ ነው። ድርጅቱ ራሱ ኢህአዴግ የነቀዘ ነው። ከላይ እስከ ታች ድረስ የነቀዘ ስለሆነ ራሱን እንደውም ለዚህ ለንቅዘቱ በጥልቅ ታድሶ የቀረበበት ጊዜ እንጂ በእርግጥ ይህንን ችግር ፈታለሁ ብሎ የተነሳ አለመሆኑን ነው የሚያሳየው። እንዲህ አይነቱ ቀልድ ይበዛል። ህዝብ ያውቀዋል።
ዛሬ መሬት ሲጮ 16 መሬት ያልሸጠና ያልተንደላቀቀ የለም እኮ ከዚህ የገባ ሚስቶቻቸው በሚያደርጉት ጊዜ እዚህ እየመጡ እንዲሁም እንደሚወልዱ በህዝብ ገንዘብ እንደሚንደላቀቁበት እናውቃለን። የተሻለ ስራ ቢሰሩ ይሻላል ነው ብለው አመሰግናለሁ።
ክቡራትና ክቡራን አድማጮች ላስተያየቶቻችሁ እናመሰግናለን። ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር ላስተያየቶቻችሁ ሁሉ ጊዜ ክፍት ነው። ከኢትዮጵያ የምትደውሉ በቅድሚያ 98 አስመዝግባችሁ በተዘዋዋሪ መሆኑን እንድታሳውቁ እንጠይቃለን። በሌሎች አካባቢዎች ያላችሁ ደግሞ በየዓለም አቀፍ አገልግሎቱ እንደዚህ በተመሳሳይ ሁኔታ እንድታሳውቁ እናሳስባለን። በነጻ የምትደውሉበት የስልክ መስመር በመሆኑ በኢሜይል ለምትጠቀሙ ደግሞ horn@voanews.com ነው። እንግዲህ ቀደም ሲል እንደተገለጸው ያለፏችሁን ዝግጅቶች ክቡራትና ክቡራን አድማጮች ከዌብሳይታችን amharic.voanews.com ወይም ከፌስቡክ ገጻችን voaamharic@voaamharic ላይ ማግኘት ትችላላችሁ። ከአሜሪካ ድምጽ ራዲዮ ጣቢያ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። ባህልና ማህበረሰብ ይቀጥላል።
ሐሳብ እንደ መንገድ በማስረጃ የተደገፈ ጠቃሚ ወጎች በሚል አብይ ርዕስ የተሰናዳ አዲስ ተከታታይ ዝግጅት አካል ነው። እንግዳችን ዶክተር ሽመልስ ቦንሳ ይባላሉ። በስቴት ዩኒቨርሲቲ ኦፍ ኒውዮርክ ስቶኒ ብሩክ የአፍሪካ ዘመናዊ ታሪክና ፖለቲካ እንዲሁም የከተማ ጉዳይ ያስተምራሉ። በፕሬስ በሴቶች ጉዳይ ፍልሰት በከተሜነትና ከተማ ነክ ርዕሰ ጉዳዮች ዙሪያ ያደረጓቸው በርካታ ጥናትና ምርምሮች ለህትመት በቅተዋል። ከተማ እንደ አገር የሚለውን ጨምሮ በከተማ መንግስትና ህብረተሰብ መሃል ያለውን መስተጋብር በሚመረምሩ የጥንት ስራዎቻቸውና በታሪክ ምርመራና ፋይዳው ዙሪያ የተካሄደውን ውይይት የመጨረሻ ክፍል ለምሽቱ ይዘናል። የፕሮግራሙ አዘጋጅና አቅራቢ አብላ ከበደ።
በዚህ ጊዜና በዚህ ሰዓት የሚታዩት ይበልጡን የፖለቲካ ቃና ያላቸው አንዳንዴም የተወሰነ ቡድንን ፍላጎት ለማሳካት የሚደረጉ መሆናቸው በራሱ ችግር ላይሆን ይችላል። ከሌሎች ፍላጎቶች ጋር የሚጋጩበት አንዳንዴም መሰረታቸው ተጨባጭ ሁኔታዎች በመሆን ፋንታ የሰዎች ፍላጎት እንደ ሁኔታ የሚቀርቡበት አለና እንዲህ ያለ የተሳከሩ ሁኔታዎችን ለማጥራት በጥናት መሰረት ባላቸው ጭብጦች ላይ የተመረኮዙ መረጃዎች እርሱ አሁን እንዳቀረባቸው አይነት ጥናቶች ለአጥኚዎች ብቻ ሳይሆን ለህብረተሰብ የሚቀርቡበት ሁኔታ ላይ እንነጋገር። የመገናኛ ብዙሃን ፋይዳ እንዳለ ነው ዛሬ እንደምናደርገው ውይይት ያለ። በምን መልኩ መረጃዎች ብዙ መሆን ይችላሉ? እንዴት ይመለከቱታል? ይሄን ጠቅላላ ሁኔታ
አሁን ስንነጋገር ሁለት ነገሮች ናቸው እየታየ። ምንድነው? አንደኛው ታሪክ። በታሪክ ላይ መጀመሪያ ስንጀምረም ተነጋገርን። ከዛ በኋላ ወደ ከተማ አሁን ትልቅ ትኩረት እየተሰጠው እኔም ደግሞ ስሰራበት የነበረው ነው። እና ሁለቱ ነገሮች ምንድነው የሆኑ ያሉት? በፊት ታሪክ፣ አሁንም ታሪክ ነው። እንደገና ደግሞ በአሁኑ ጊዜ ደግሞ ከተማ ላይ የትልቅ መታገያ መድረኮች ሆነው ትልቅ ክርክር የሚካሄድባቸው መድረኮች ናቸው። በታሪክ ላይ ለረጅም ጊዜ ክርክር ሲደረግ ነበር። በኢትዮጵያ ታሪክ ላይ ብዙ መግባባት እንዳለ ሁሉ እንደገና ደግሞ ከፍተኛ የሆነ ያለ መግባባት በኢትዮጵያ ታሪክ ትንተና ላይ ብቻ ሳይሆን በኢትዮጵያ ውስጥ በተፈጸሙ የታሪክ ሂደቶች ላይ ያለ መግባባት አለና ታሪክ እንደ መታገያ መድረክ ሆኖ ያገለግላል። አሁንም እየሆነ ያለው እሱ ነው። እንደገና ደግሞ ባለፉት የተወሰኑ ዓመታቶች ውስጥ አዲስ አበባ ከተማ ሌላው ዋናው ትግል የሚካሄድበት መድረክ ሆኖ ወጥቷል። እና ያ ትግል የሚካሄደው በአንድ በኩል መንግስት አለ፣ በሌላ በኩል ደግሞ መንግስት የፈጠረውን ራዕይ የማይቀበል ክፍል አለ። ስለዚህ ስቴት ምንለው አለ፣ ከዛ ከስቴት ውጪ የሆነው ክፍል አለ። የተለያየ ቅርንጫፍ አለው ትግሉ። በሌላ በኩል ደግሞ ራሷ በከተማ ማንነት ላይ የከተማ ማንነት ምንድነው፣ አዲስ አበባ ማለት ምን ማለት ነው ከሚለው ጀምሮ ማንነት ብቻ ሳይሆን ባለቤትነትንም ጨምሮ የማን ነው ከተማው የማን ናት አዲስ አበባ በሚለው ጉዳዮች ላይ ትልቅ ትግል እየተካሄደ ነው ያለውና እነኚህ ሁለት እንግዲህ የትግል አውድማ የሆኑ ነገሮች ናቸው። የኢትዮጵያ ታሪክና የኢትዮጵያውና ከተማ ምንለው አዲስ አበባ ምንድነው አለዚህ ውስጥ የሚያስፈልገው ክርክሩ መካሄዱ መልካም ነው። ምክንያቱም የተደበቀ የማይገለጥ ነገር የለምና መውጣቱ አይቀርምና ሲወጣ ግን እንዴት ይወጣል ነው። ለምሳሌ የመነጋገሪያ መድረኮች አሉን ወይ ነው።
አሁን አብዛኛው ስለ አዲስ አበባ ክርክር እየተካሄደ ያለው የሶሻል ሚዲያ በሚነለው ላይ ነውና ብዙም እንታ አይደለም አንባውን እንጂ መጽሐፉን አልፈልኩም።
ለምን
ያልፈልኩት? እዛ ላይ የሚጻፉት ነገሮች መጥፎ ነው አይደለም። ግን ምንድነው ብዙ ጊዜ እንደዚህ አይነት በጣም ውስብስብ የሆነ የታሪክ ጉዳዮች ይቀለበሳሉ ተቀልብሰው ነውና እያንዳንዱ ሰው ከራሱ መንገድ ነው የሚጽፈው። እኛ በታሪክ ሙያውስ ምንድነው እኔ መርጦ ማስታወስ መርጦ መርሳት የሚባል ነገር አለና የተወሰኑ ነገሮች እየተመረጡ ይወጣሉ፣ የተወሰኑ ነገሮች እየተመረጡ ይረሳሉ።
ከዋናው ሐሳብ
ባፈነገጠ መልኩ እና
የራስን ፍላጎት ለማስፈጸም ነው ይወጣሉ።
እና እንደዛ ይወጡ የሚጻፉ ነገሮች ናቸውና ጎዶሎ ነው የሚሆኑት። ብዙ ጊዜ ጎዶሎ እውነታዎች ይሆናሉ። እውነት ምን ነው የላቸው ለማለት አይደለም፣ እውነታ ያላቸው የሚነሱ ጥያቄዎች ሌጂቲሜት ትክክለኛ ጥያቄዎች ተገቢ ጥያቄዎች ሆኖ ችግሩ ምንድነው? እንዴት ነው እነኚህ ነገሮች የምንመርጠው ነው? አየህ መረጃዎችን ስንመርጥ ማንፈልጋቸው መረጃዎችን አንጠቀምም፣ ምንፈልጋቸውን ብቻ ነቅሰን እናወጣለን። አንደኛው እሱ ነው። ስለዚህ ነው ይሄ ሴሌክቲቭ ሪሜምበሪንግ የሚባለው እና ሴሌክቲቭ ፎርጌቲንግ
ሁለቱም ነው። በግራፍ
ሁለቱም ያለው እናስታውሳለን፣ እንረሳለን።
እስኪ እናስታውስ። በተጨባጭ መረጃ ላይ ወዳተኮረው እንሂድና አዲስ አበባ ነው ተንተርሶ ነው የሰሞኑን ግራ መጋባት ጭምር የፈጠረ ሁኔታ እናያለን። በቀደሙት ሁለት ዓመታት ውስጥ በኦሮሚያ ክልል ከፍተኛ ህዝባዊ እንቅስቃሴ ነበር። አንዱ የዚህ ህዝባዊ እንቅስቃሴ መነሻ የአዲስ አበባ ከተማ መስፋፋት በሚል እቅድ አቅራቢያው የሚገኙ መንደሮች የገበሬ አካባቢዎችን ገበሬዎችን ከእርሻ መሬታቸው የሚያፈናቅል ዘላቂ ጉዳት የሚዳርግ በጣም ብዙ የተጻፈበት በመገናኛ ብዙሃንም የተዘገበበት ነው። በመንግስት በኩል ያን ሁኔታ ለማሻሻል የሚደረጉ እርምጃዎች እንደሚወሰዱ ያም መጀመሪያ የተያዘው እቅድ እንደቀረ ይነገር እንጂ አግባብ ሁኔታ ላይ አልተደረሰም። ከዛ በኋላም የተፈጠሩት ሁኔታዎች ለብዙዎች ለህልፈት ሁሉ አብቅተዋል። በጎንደር ሌላ ህዝባዊ እንቅስቃሴ ተከተለ። የኦሮሚያ መንግስት ይህን መግለጫ ያወጣው ያን ጥያቄ ለመመለስ ጭምር በሚመስል የአዲስ አበባን ከተማ የሚመለከት የኦሮሚያን ልዩ ጥቅም ማስጠበቅ የሚል ጉዳይ ወጥቶ እያነጋገረ ነው። ወጣለት ከሚባለው ማህበረሰብ የወጡ ወገኖች ጭምር ያልተቀበሉት ወይም ከፍተኛ ተቃውሞ ያቀረቡበት ነው። እስኪ መንፈሱን መጀመሪያ ባጭሩ እንረዳ። እርስዎ እንደተረዱት?
እኔ እንደተረዳሁት እንግዲህ ተንከባሎ የመጣ ችግር ነው። በህገ መንግስቱ ላይ አንቀጽ 49 የንዑስ አንቀጽ 5 ላይ የአዲስ አበባ የወደፊት ሁኔታ የኦሮሚያ ክልል በአዲስ አበባ ውስጥ የሚኖረው ጥቅም በዝርዝር እንደሚወሰን የሚናገር ክፍል አለ እና ያ ነገር እስካሁን ድረስ ግን አልተደረገም ነበር እና የቆየ ችግር አለ። ስለዚህ ህገ መንግስቱ ላይ አለመውጣቱ ነገሮችን እንዳወሳሰበ ነው። አሁን በሚወጣበትም ጊዜ በተለይ በኦሮሚያ አካባቢ የተደረገው ትልቅ ተቃውሞ ሌጂቲሜት የሆነ ተቃውሞ ነው። የሰው መሬት ያላግባብ እየተወሰደ ካሳ እየተሰጠ ወይም እየተከለከለ የተባረረ ብዙ ገበሬ አለና ያንን መነሻ በማድረግ የተነሳ ህዝባዊ አመጽ ነበር። ለዛ መልስ ይሆናል ተብሎ የተመለሰው መልስ ግን ማንንም ሳያረካ ነው ያበቃው። በዛ መልስ የረካ ህዝብ ያለ አይመስለኝም። ምክንያቱም አንድ ህዝቡ የጠየቀው ጥያቄ እሱ ነው ወይ ነው። የኦሮሞ ፖለቲከኞች ለምሳሌ በሀገር ውስጥም ከሀገር ውስጥም ውጭ ያሉትም የሚናገሩት መጀመሪያውን የኦሮሞ ህዝብ ጥያቄ እሱ ነበር ወይ፣ ያ ሁሉ ህዝብ ያለቀበት ምክንያቱ ይሄ ነው ወይ የሚል ነው። እና እኛ ከጠየቅነው ውጪ እንደገና ደግሞ እኛ ከጠየቅነው ያነሰ መልስ ስለሆነ አንቀበለውም ነው። በሌላ በኩል ያለው ህዝብ ደግሞ የባለቤትነቱ ጉዳይ አስደንጋጭ የሆነበት ምክንያቱም አዲስ አበባ እንግዲህ የኢትዮጵያ ብሔራዊ ከተማ ነው፣ የሁሉም ህዝብ ማህበረሰብ መቀመጫ ነው፣ እንደ ኢትዮጵያ ምልክት ሆኖ ነው የተቀረጸው ተብሎ ነው የሚታወቀው። እና ያንን መሰረታዊ በሆነ መንገድ የሚንድ አድርጎ ነው የሚመለከተው። እና ከሌላው ማህበረሰብ በኩል ትልቅ ተቃውሞ ፈጥሯል። እና መንግስቱ ይህንን እርምጃ ሲወስድ እነኚህ ነገሮች አይመጡም በሚል ነው ወይስ ይመጣሉ በሚል ታስቦ ነው የተወሰነው? ነው እንዴት እንደተወሰነ አናውቅም። አንዳንዴ እኛ አይደለንም ያወጣ ነው መጀመሪያ ተብሎ ነበረ፣ ስለዚህ ተክዶ ነበረ። በኋላ የሰውን ስሜት ከተመለከቱ በኋላ የተወሰኑ ነገሮችን በማሻሻል የወጣ ህግ አለ። ግን ህጉ አጭር ህይወት ያለው ነው የሚመስለው፣ ምክንያቱም ገና ካሁኑ ብዙ ችግሮች ውስጥ ገብቷል። ስለዚህ በተወሳሰበ ችግር በተወሳሰበ መንገድ የተሰጠ መልስ ነው። ማንንም ሳያስደስት ያለቀ እንዳውም ለግጭት ወይም ደግሞ ላለመተማመን መንገድ የከፈተ ነው።
እስኪ በባለቤትነት ይዞታ ላይ ለሚነሱ ጥያቄዎች አንድ መሰረታዊ ነገር መመልከትን ሞክር። አንድ ከተማ፣ አንድ አካባቢ፣ አንድ ክፍለ ግዛት የባለቤትነት ጥያቄ ሲመጣ ባለቤት ነኝ እኔ፣ በባለቤትነት ቀዳሚ ተቀባይ ነኝ፣ ሌሎች እንደ እንግዶች የተቀበልኩ ነኝ የሚል ሀሳብ ለማንሳት ከየት ነው መጀመሪያ ያለበት? መቼ ነው የባለቤትነት ይዞታ የሚጀምረው? የዛሬ 50 ዓመት በዛ ቦታ ይዞታ ስር ያለ ዛሬ 100 አመት ቁጥሩ በስቶም ይታይ አብዛኞቹ የኢትዮጵያን አካባቢዎች የሚመለከቱ ታሪኮች ብዙ ዘመናት ወደኋላ ይሄዳሉ። በተለይ አፍሪካ ቀንድ ላይ ኢትዮጵያን ጨምሮ ፍልሰትን የሚመለከት የሰዎች እንቅስቃሴን በሚመለከት ጥናቶችም አድርገዋልና እስኪ ብርሃን ይፈንጥቁ።
እንግዲህ የአዲስ አበባ ከተማ ታሪክ የታሪክ ባለሙያ ሰው የሚያየው ትንሽ ለየት ይላል። በተለይ ፖለቲከኞቹ ከሚያዩበት መንገድ ይለያል። ታሪክ ሙያ እንግዲህ በተሻለ መጠን ወደ እውነታው ለመቅረብ ነው። ያቺ እውነታ የተባለችው ነገር በተወሰነ ደረጃ መድረስ መቻል ነው። ምክንያቱም እኛ ከዛ ድርጊቱ ከተፈጸመ በዘመን ራቀ ያለን ስለሆነ ሙሉ ሙሉ ፍጹም በሆነ መንገድ እናቆመናል። እና የአዲስ አበባን ታሪክ ለምሳሌ ብናመጣ የአዲስ አበባ አካባቢውን ብናመጣ በኢትዮጵያ ታሪክ ውስጥ እንግዲህ ብዙ መመላለስ ያለበት አካባቢ ነው። ህዝብ ከተለያየ አቅጣጫ በተለያየ መንገድ ወደ ተለያየ ቦታ ሲዘዋወር የነበረበት ሲጋባ ሲጋመድ የነበረ ህዝብ ነው ያለውና ብዙ ጊዜ እንደውም አንድ አቶ ሰለሞን ድሬሳ የሚለው ነገር አለ፣ በአያቶቻችን በኩል ያለፉትን ወንዶች አናቃቸውም ነው የሚለው። እና ያ ምንድነው የሚያሳየው?
እርስ በርሱ የተዋለደ የተዋራረሰ ህዝብ ነው።
የተዋራረሰ ነው፣ የተጋመደ ህዝብ ነው። እና ብዙ ሰዎች አለ ለምሳሌ ወደ ኋላ መቁጠር ቢጀምሩ ብዙ ነገር ነው የሚያገኙት። እያንዳንዳችን ወደ ኋላ ከሁለት ከሶስት ትውልድ በኋላ ወይም አንዳንዱ በሁለትም በሶስት ትውልድ ሊጀምር ይችላል። እና የተለያየ ዝርያ ውስጥ ነው የምንገባው እና ድብልቅልቅ ያለ ነገር ነው ያለን። እና ያ መጥፎ ነገር ሆኖ አይደለም፣ በንግድም በጋብቻም እና እንደዚህ ደግሞ ፍልሰት፣ በተለይ ፍልሰት የዓለም ታሪክ የፍልሰት ታሪክ ነው፣ የዚህንም ሀገር ጨምሮ ማለት ነው። በፍልሰት የተመሰረተ ከተማ ነው። ስለዚህ ያ ረጅም ታሪክ ያለው አካባቢ ነው። በተለይ ይሄ ሸዋ የሚባለው አካባቢ የማዕከለኛው መንግስት በጣም ሲራኮስ ሲቀሳቀስበት የነበረው ትልልቆቹ ጦርነቶች ሁሉ ሲካሄዱበት የነበረው በተለይ ይሄ ከአመር ግራኝ ከሚባለው ኢትዮጵያዊ ነው የሐረር አካባቢ መሪ፣ ትልቁን ጦርነት የተካሄደው የሽምብራ ኩሬ የምንለው እዛ አካባቢ ነው። ስለዚህ በዛን ጊዜ የነበሩ ሬከርድስ ሜዲቨል ሬከርድስ ለምሳሌ የነ አጼ ዳዊት የነ አጼ ሰርጽ ድንግል አሁን በምንለው በአዲስ አበባ አካባቢ ነበሩ የሚል ጽሁፍ አለ። ወደ 15ኛ 16ኛ ክፍለ ዘመን 16ኛ ክፍለ ዘመን ላይ እነዚህ ዶክመንቶቹ የዜና መዋዕል የምንለው አለ፣ ክሮኒክልስ አሉ አይደለ? እዛ ላይ ቦታዎችን ይጠቅሳል። ብዙ ቦታዎች ነበሩ እና ይሄ እንግዲህ በተለያየ ቦታ ነው፣ አዲስ አበባ ብቻ ሳይሆን በተለያየ የሀገሪቱ አካባቢዎች ያው የነበሩ የህዝብ አስተፋፈሮች መሰረታዊ በሆነ መንገድ ተቀያይረዋል። ስለዚህ የባለቤትነት ጥያቄ እንግዲህ እነኚህን ነገሮች ሁሉ አድሬስ ያደርጋል። ያስገባሉ ወይ? አሁን ጥያቄ ያነሳል፣ እነኚህን ጥያቄዎች ያነሳል። እና አሁን አንዳንዶቹ የሶሻል ሚዲያ ላይ ስንመለከት ወደኋላ መታሰብ ከጀመረ እንግዲህ መቆም የለብንም ነው ማለት በ19ኛ ክፍለ ዘመን ሳይሆን ወደ 17 ወደ 18 ወደ 16 እንሄድና እናቆም ነው። እና ይሄ ነገር ያዋጣል ወይ? ምንድነው ማድረግ?
ይሄ ነገር ያዋጣል ወይ የሚለውን የሰዓታችን ገዳቢነት እናቁም እንጂ ንግግሩ ይቱ ገና መጀመሩ ነው። ዶክተር ሽመልስ ፖንሳ የታሪክ ተመራማሪ፣ በኢትዮጵያ ይበልጥንም ደግሞ በከተሞች አሰፋፈርና በተለያዩ ተዛማች ጉዳዮች ላይ ያደረጓቸውን ጥናቶች መሰረት አድርገን ይህ አሁን የጀመርነው ሐሳብ ሰፋ ባለ ውይይት ይቀጥላል። ለጊዜው አመሰግናለሁ።
እግዚአብሔር አመሰግናለሁ።
አሁን ደግሞ የተፈጥሮ አካባቢ ሳይንስና ሕይወት ይከተላል።
ዛሬ ሰፊ የዓለም ክፍል የሚያመርተው ድፍን ዓለም የሚጠጣውና ባሻው ሁሉ የሚለባልቀው ድንቁ ፍሬ ቡና ሁሉ እናት የሆነው የኢትዮጵያው ኮፊ አራቤካ የዛሬ 80 ዓመት ሊጠፋ ይችላል። የአየር ንብረት ለውጡና ጎጂ ተጽዕኖዎቹ ችላ ከተባሉ በያዝነው ምዕተ ዓመት መጨረሻ አካባቢ አሁን ቡና የሚያበቅለው ማሳና ሰፈር ሁሉ ቡና አያበቅልም። የኢትዮጵያው የአካባቢና የአየር ንብረት ለውጥና የቡና ደን መድረክ ተብሎ የሚጠራው ጥምረት አማካሪና ተመራማሪ ዶክተር ታደሰ ወልደ ማርያም ጎሌ እንዲሁም እንግሊዛውያን ባልደረቦቻቸው የኪው ሮያል ቦታኒካል ጋርደንስ ወይም የኪው የእጽዋት ጥበቃና ምርምር ማዕከል ኃላፊዎችና ተመራማሪዎች ዶክተር ኤረን ዴቪስ እና ጀስተን ሞት የጥናቶቻቸውን ውጤት ባወጡበት ጽሑፍ ላይ አሁን ያሉ የጥንካሬ፣ የድክመት፣ የዕድሎችና የስጋት አካባቢዎችን ትንታኔ እንዲሁም መወሰድ አለባቸው ብለው የሚያስቧቸውን እርምጃዎች የሚጠቁሙ ሐሳቦችን አስፍረዋል። ዶክተር ታደሰ ወልደ ማርያምን አነጋግሬያለሁ። በቡና አካባቢዎች ላይ ይደርሳል የሚባለውን ስጋት ምን አመጣው?
ይሄ ከአየር ንብረት ለውጥ ጋር የተገናኘ ነው። እንግዲህ ብዙ በአጠቃላይ አሁን የአየር ንብረት ለውጥ በተለያዩ በጽዋት በዝርያ ደረጃ ሊሆን ይችላል፣ በስነ ምህዳር ደረጃ ሊሆን ይችላል ተጽዕኖ እያሳደረ ነው። እና ቡና የሚመረትበት አካባቢ ቡና በተፈጥሮ ለአየር ሙቀት ስም ነው ምንድን ነው
ተጻራሪ ነው።
በጣም ከፍተኛ ሙቀት ከፍተኛ ሙቀትም ከፍተኛ ትዝቃዜም አይቋቋም ብዬ እንትን አለው ወሰን አለው። በተወሰነ የአየር ሙቀት አካባቢ ነው መብቀል የምችለው። እንደገና የዝናብ መኖርም ወሳኝ ሚና ይጫወታል። እና ያን ከግምት ውስጥ አስገብተን አሁን ያለው ቡና የሚመረጥበት ቦታ የቡና ደን ያለበት እነዚህን ከግምት ውስጥ አስገብተን ከአየር ንብረቱ በተጨማሪ ደግሞ በሰው ተጽዕኖ የሚደርሱ ነገሮችን ከግምት ውስጥ አስገብተን ስናይ ትልቅ ለውጥ ሊኖር ይችላል የሚል ነው የእኛ ግምት የሚያሳየው። ምንድን ነው የአየር ሙቀቱን ብቻ ለምሳሌ ካየን ኢትዮጵያ በየአስር አመቱ ቡና አሁን በየአስር አመቱ የቡና ተስማሚ ቦታ ከምድር ወለል በላይ አሁን ያለ ካለበት ከፍታ በ32 ሜትር ከፍ እያለ ይሄዳል። ወደ ተራራው እየወጣ ይሄዳል ማለት ነው ተስማሚነት።
አሁን ወይና ደጋና ደጋ ቀመስ የሆኑት አካባቢዎች ወደ ቆላነት እየተቀየሩ ይሄዳሉ ማለት ነው።
ሙቀት እየጨመረ ይሄድና ለምሳሌ አሁን እስከ 2200 ሊሆን ይችላል ወር አንዳንድ ቦታ 2600 ሜትር ከፍታ ሁሉ ቡና መብቀል ጀምሯል። እሱም የቅርብ ጊዜ ክስተት ነው። እስከ 2000 ነበር የሚታወቀው። ያ እስከ 3000 ድረስ ወደ 3000 በላይም እስከ ውርጭ የሚባለው ወደ ቀዝቃዛ ቦታ ሁሉ ሊወጣ ይችላል ማለት ነው። እነዛ ሞቃት እየሆኑ ይሄዳሉ። በአንድ በኩል ደግሞ ቡና ጥላ ይፈልጋል፣ የጥላ ዛፍ ይፈልጋል። የጫካውን ካየን ደግሞ ያው በተፈጥሮ ደን ውስጥ ነው የሚበቅለው። እጽዋቶችም ብዙ ነፍስ ያላቸው ሌሎች ይሰደዳሉ። በአየር ንብረት ምክንያት ሊሰደዱ ይችላሉ ወደሚሻላቸው ቦታ ማለት ነው። ነገር ግን ቡና ወዴት ሊሄድ ይችላል? አሁን እንዳለው ከፍተኛ ቦታዎቹ ደን የላቸው። ደኑን ድሮ መንጥረን ጨርሰናል። አብዛኛው ከ2000 በላይ አብዛኛው ቦታ ወደ እርሻ ተቀይሯል። አሁን ቡና ያለበት ቦታም ደን በብዛት ያለው በእኛ እምነት ቡና ራሱ ከፍተኛ ሚና ተጫውተዋል። ለደን ለኢኮኖሚያዊ ጠቀሜታ ያለው አይነት የመሬት ይዞታነት ገጽታ ሰጥቶታል። ደን መኖሩ እዛ ውስጥ ደግሞ ትልቅ ኢኮኖሚያዊ ፋይዳ ያለው ተክል የሚመረትበት ቦታ በመሆኑ ገበሬዎች ጠብቆ እንዲያቆዩ ደንም እየጠበቁ ቡናንም እያመርቱ አድርገዋል። ነገር ግን ወደ ደጋ አካባቢ ከደን የሚገኙ ሌሎች የገቢ ምንጮች ቆርጦ ከመጠቀም ውጭ ብዙ ስላልነበረ አብዛኛው ቦታ ጠፍቷል። ስለዚህ ተስማሚ ቦታም የለም ማለት ነው። ቡናን ወደ ደጋ ለማውጣት አንዱ ችግር የሚሆነው ወደፊት የደጋ ቦታ እጥረት የለባትም ኢትዮጵያ። ትልቁ የአፍሪካ ደጋማ ቦታ ያለ ኢትዮጵያ ውስጥ ነው። ለቡናም በጣም ከፍተኛ ተስማሚ ያላቸው ሰፊ ደጋማ ቦታዎች ያሉት ኢትዮጵያ ውስጥ ነው። ከዓለም ላይ ማንም የሚወዳደር የለም ከኢትዮጵያ ጋር በዛ አይነት ተስማሚ ቦታ በመያዝ። ነገር ግን እነዚህ እጥረቶች አሉ። በሌላ እርሻ በተለያየ ነገርም የተያዙ ናቸው እነዚህ ቦታዎች። ቡናን ወደዛ እንውሰድ ቢባል የአካባቢ ገበሬ ውስጥ ይቀበላል። ሌሎችም እንግዲህ ብዙ እነዚህ ቦታዎች በሌላ ወይ በአካባቢ ጥበቃ ሊሆን ይችላል፣ በሌላ ነገር ደግሞ ተይዞ ሊሆን ይችላል። የላንድ ኢሹ አንዱ ጉዳይ ሆናል ማለት ነው ማየት ያለብን። ነገር ግን ያው እነዚህን ቅድመ ሁኔታዎች አጥንተን ለውጡን በተለይ አየር ንብረት ለውጥ የሚያመጣውን ችግር መቋቋም ጥረት ከተደረገ ደግሞ ከየትኛውም ሀገር የተሻለ አማራጭ አለ እዚህ ለማለት።
ዶክተር ታደሰ አሁን የሚነግሩኝ እና በጽሁፋችሁም ላይ ያወጣችሁት ያ በመጪዎቹ 80 ዓመታት እስከያዝነው ምዕተ ዓመት መጨረሻ ድረስ ሊደርስ ይችላል የሚባለው ጉዳት የበረታ 60% የሚጠጋው ክልል ለቡና ምርት የማይስማማ መሆን ማለት እኮ ከሁለት ያጣ እንደመሆን እኮ ነው። አንድም ከቡናው ከራሱ ምርት አይደለም ያ አካባቢ፣ ሁለተኛም ደግሞ ደኑ ጠፍቷል፣ ደኑ ተጨፍጭፏል። እንደዚህ አይነት ሁኔታዎች በሚፈጠሩበት ጊዜ ሌሎች ተያያዥ ችግሮች አሉ። ከጤና ጋር የሚያያዙ ችግሮች አሉ። ከአመጋገብ ስርዓት ጋር የሚያያዙ ችግሮች አሉ። ከፍልሰት ጋር የሚያያዙ ችግሮች አሉ። ሌሎች የግጭት ሁኔታዎችን ሊያስነሱ የሚችሉ የኢኮኖሚም ሆነ የመስፈሪያ ቦታ ችግሮች ሊነሱ ይችላሉ። አሁን እርስዎ እየገለጹልኝ ያሉት መረጃ የሚጠቁመው እየተንሸራተተ በሄደ ቁጥር ቡና ወደ ደጋማዎቹ አካባቢዎችና ከዛ ደግሞ ከጀርባ የሚጠብቀው የተሻለ ነገር እስከሌለ ድረስ የሚደርሰው ጉዳት የ60% መጠጋት ብቻ ሳይሆን
ቡና ደብዛው ሊጠፋ ነው ማለት ነው። ከዚህ እየተገፋ ነው ከኋላ ወደ ደጋማዎቹ አካባቢዎች ሲወጣ የሚሸፍነው እንዲበቅል እንዲስማማው የሚያደርጉ ሁኔታ የለም። አሁን እያየነው ነው ማለት ነው ጥፋቱና ጉዳቱን።
በአጠቃላይ ኢትዮጵያ ውስጥ አንድ መንግስት ያዘጋጀው ለአየር ንብረት የማይበገር አረንጓዴ ስትራቴጂ የሚባል ስትራቴጂም ተቀርጾ እየተተገበረ ነው።
ለአየር ንብረት ለውጥ የማይበገር
ለአየር ንብረት ለውጥ የማይበገር ኢኮኖሚ እንገነባለን የሚል ስትራቴጂ ተዘጋጅቷል። ያ ማለት ለምሳሌ አንዱ በደን ሴክተር ካየን ደን የጠፋበት ጋር ደን ተመልሶ እንዲያገግም ብዙ በሚሊዮኖች ሄክታሮች የሚቆጠሩ ቦታዎች በደን እንዲሸፈኑ ፍላጎት አለ፣ ጥረትም እየተደረገ ነው። እኛ ደግሞ ፍላጎታችን ይሄ ደን አንደኛ ደንን ብቻ አይደለም በደን ማስፋፋት ብቻ ሳይሆን ቡናም አብሮ ሚለማ ቢሆን ቡናም አብሮ ተከትሎ አብሮ የሚተከል ቢሆን አንደኛ የደኑን ኢኮኖሚያዊ ፋይዳን እንዲጨምር ያደርጋል፣ ቡናም በማምረት እንድንቀጥል ያለን እድል ይሰጣል የሚል እምነት አለ። የእኛ ጥናት ምናልባት መንግስት በፖሊሲ ውስጥ ደንን ከማስፋፋት ፖሊሲ ጋር ገና ቡናም አብሮ ተጣምሮ የሚስፋፋበትን ፖሊሲ ተግባራዊ ቢደረግ የተሻለ ጥቅም ይሰጣል ብለን ነው የምናስበው። እንዳልኩት ከፍተኛ የደጋ ቦታዎች ስላሉ የሚያስፈልጉ የማላመድ ስራዎች አዳፕቴሽን ስትራቴጂዎችን ተግባራዊ ካደረግንና ቡና በደን ውስጥ አብሮ እንዲተከል ቢደረግ፣ ሌሎች ደግሞ አሁን ባለበት ማሳ ላይም የተሻለ እንክብካቤ ተደርጎ አፈርና ውሃን በመጠበቅ ሌሎች ሌሎች ስራዎችንም በመስራት ተግባራዊ ካደረግን የአየር ንብረት ያመጣል የሚለውን ምን ስጋት በከፍተኛ ሁኔታ ይቀንሳል። ብዙ ቡና ያልተለመደበት ቦታ ቡና ልናለማ እንችላለን። በ60% ይቀንሳል ያለው እስከ 400% ሊጨምር ይችላል። ቡና ልመረትበት የሚችለው ቦታ የአየር ንብረትን ለመቋቋም አስፈላጊ ጥረት ተደረገ ቡና የሚመረትበት ቦታ የበለጠ ሊሰፋ ይችላል ብለን እናምናለን። ሌላ ሀገር ግን
አደጋውን ነው ያሳያችሁት እዚህ ጋር እናንተ
አደጋውን ነው ያሳየ ነው። አደጋውን ደግሞ ባለን የተፈጥሮ ሀብት ላይ ተመስርተን ባለን የመሬት እነዚህ ከፍታ ቦታዎች በመኖራቸው ያለውንም እድል ለማሳየት ሞክረናል። ጥረት ከተደረገ ያን አደጋ ማስቀረት ይቻላል፣ ኢቭን የተሻለም ማምጣት ይቻላል። ግን አንድም ሀገር እንኳን 400% ወደ 4% ማሳደግ ቀርቶ የሚያመርቱበትን ቦታ ያለውም በየጊዜው እየተመናመነ ነው የሚሄደው። ሌላ ሀገር የዚህ አይነት እድል የላቸውም።
በኢትዮጵያ ቡና ምንነት ከተፈጥሮ አንስቶ በአስተያየሙ በዛሬ ይዞታውና እየተከናወኑ ናቸው በሚባሉ ስራዎች በፓሪስ የአየር ንብረት ስምምነትና ስምምነቱ ለኢትዮጵያ ቡና ባለው ትርጉም ላይ ስለ ዩናይትድ ስቴትስም አቋም በተከታይ ዝግጅት ተመልሰን እንነጋገራለን። ለዛሬ ዶክተር ታደሰ ወልደማርያምን አመሰግናለሁ። ክቡራትና ክቡራን አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም እንደዚሁም በቴክኒሻኑ ቶማስ ብሎንዴ በፕሮግራሙ መሪ ብርሃን ኃይሉም ስም የምንሰናበታችሁ ሶሎሞን አባተና
አዳነች ፍስሐዬን አብራችሁን ስለቆያችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ ደህና ደሩ።
እስከ ዝግጅቱ ፍጻሜ የሜላት ገብረ ሚካኤል ደጋግመኝ አብሯችሁ እንዲቆይ ፕሮዲውሰራችን ብርሃን ኃይሉ ትጋብዛለች። ጤና ይስጥልኝ።